ሰሞኑን ያረፉት አንጋፋ ፖለቲከኛ ጸሐፊና የህግ ሰው አቶ አሰፋ ጫቦ ህይወትና ስራ ይልቁንም በስነ ጽሁፋዊ አስተዋጽኦአቸው ዙሪያ ባለፈው ሳምንት ተጀመረ ውይይት ነው የሚቀጥለው። ዛሬ ተወያዮች የትዝታ ፈለግ በሚል ርዕስ ባለፈው አመት ለንባብ ለበቃው የአቶ አሰፋ መጽሐፍ ሐሳብ ጠንሳሽ ወጣት ደራሲ እንዳለ ጌታ ከበደና ይጠበቅ የነበረ ሌላ መጽሐፋቸው ለህትመት እንዲበቃ ከአቶ አሰፋ ጋር ይመላለስ የነበረው ደራሲና ጋዜጠኛ አቶ ዘነበ ወላ ናቸው። እንግዶቹን ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ሳምንት በተነሳ ነጥብ ይሆናል ዛሬ የሚጀምረው።
ለጌታ ጽሁፍ ላይ በመንደርደሪያው ጠቅሳለ የማይመጣን ነገር መጠበቅ እንዳልከው እየጠበቃችሁ ርቀት እየጓጓችሁ ሳታገኙት የቀረሰው መሆኑን ከራስነት ጋርም ያገናኘ ይመስላል። እምኖረው አሜሪካ ህልሜ ግን ኢትዮጵያ ነው። በዚያው ስም ጨንቻ ትመጣለች ይችላል። ስለ ጨንቻ ግዙፍ አድርጎ በምናባችን እንዲሳል ማድረግ የቻለ ሰው ነው። እስኪ በገዛ አንደበቱ የተናገረውን እንስማና ጥያቄዎች አስከትላለሁ።
አሜሪካ ከመጣሁ 5 ዓመት ቢኖር ለዋሁን በስቻለሁ ምግባቸውን በይቻለሁ። ፊልም ሳይ ኢትዮጵያ ነው የማየው። ከሚመጡት ነገሮች አንዱ ጨንቻ ነው ደግሞ ነው የሚመጣው። ምክንያቱም ያ የተወለድኩበት ያደግኩበት እኔን ያሰኘኝን መሰረቱን የጣለ ሊሆን ይችላል። በጠቅላላው የሚመጣ ዞሬ አይቼዋለሁ። አንዳንድ ጊዜ ኩርሙክ ያየሁት ዘፈን፣ አንዳንድ ጊዜ አረንጌ ያየሁት ሌላ ጊዜ ለ2 ዓመት የኩብች ቤታ የነበረው ውድውድ የጢስ አባይ እና ባጭሩ ኢትዮጵያ ነው የሚል በተለይ የኩባቸው የደረስኩባቸው ቦታዎች እናንዴ ቁልጭ ብሎ ይመጣሉ። ጨንቻ ገዝፎ ይታያል ወይ?
ጨንቻ ገዝፎ ይታያል ወይ ይላል አሰፋ ጫቦ። ለተፈራው ህይወት አለመኖሩ ጨርሶ የጠፋ አይደለም። ዘነበ አንተን ላምጣህ እዚህ ጋር አቶ አሰፋ 26 ዓመት 25 ዓመት አሜሪካ ይኖር እንጂ ኢትዮጵያ ውስጥ እንዳለ ሰው ህልሙ ሳይቀር ኢትዮጵያ እንደሆነ ይልቁንም ደግሞ ወልዶ ያደገባት ጨንቻ ገዝፋ እንደምትወጣ ይናገራል። ስለ አካባቢው ታሪክም የምታውቀው አለህና እስኪ ያካፍለን።
ልጅህን በልጅነቱ መንገዱ ምራው በሸመገለም ግን ከሰው ጻም ይላል መጽሐፈ ምሳሌ። እዛ ተወለደ። ልጅም ጋሞ ነው የኖረው። ስለ ልቦናው 100% ጋሞ ነው። ሲጽፍ አያለኝ አንተ ፖለቲከኛ ሳትሆን መሆን ያለብህ ደራሲ ነው ያልኩት በግልጽ ስለሚጽፍ ነው። በጋሞ ሳይኮሎጂ ልንገርህ፣ ጋሞ ከልጅነቱ ጀምሮ ወርዶ አሳውፓ እየተባልክ ነው የምታድገው። ወርዶ አሳውፓ ማለት ነው ውሸት አትናገር ነው። በየቀኑ ትገመገማለህ። ስለዚህም ስትናገር ጮክ እንድትል ትገደዳለህ። አሁን ለምሳሌ ያህል ጊዜው አጋጣሚ ፈቅዶ አዲስ አበባ ስመጣ አንድ ቀን ሽሮ ሜዳ እንሄድና በቅርብ የት በኩል እናልፋለን፣ ጫጫታ እንሰማለን። ውስጥ ብንገባ 3 ጎርዚዎች ናቸው ቁጭ ብለው ሲያወሩ የምታገኛቸው። ጮክ ብለህ አውራ። ድምፅን ዝቅ ስታደርግ ቆጥ ሳሳ ይላል። ከፍ አድርገህ ተናገር። ከፍ አድርገህ መናገር ይኖርብሃል። እና ነብሱ የደራሲ እንጂ የፖለቲከኛ አይደለም። በእርሱ ላይ ያነበብኳቸውን ያየኋቸውን የለቀቃቸውን ከተመለከትኩ በኋላ ይህ ሰውዬ ብትፈልግ በሲመን ፍሬድ እና ብትፈልግ በፈለግከው የወስተርንት እና አንብቧቸዋል፣ ያውቃቸዋል። ስለ ልቦናው ግን 100% የተቆረጠው በጋሞ ነው። እና ይህን አውቃለሁ እኔ ሳነበው ነው የሚገባኝ። አንዳንድ ያው ሌሎች ሰዎች የማይገባቸውን ነገሮች ሲታቸዋል የጋሞ ስነ ልቦና ነው ብዬ የማስበው። ይህ ከህልም ጋር ያያዝከው ነገር እውነት ነው። ጋሽ አሰፋ ኮዚ ሲወጣ 50 ምናምን ዓመቱ ነው። አሁን ሲያርፍ 70 ምናምን ዓመቱ ነው። ስለዚህ እንዴት ሊለቀው ይችላል? ሊለቀው አይችልም። እና የጨንቻም ተጽዕኖ እዚህ ጋር እውነት ሆኖ ነው የሚታይኝ። ተጨማሪ ደግሞ ልብ ማለት ያለብኝ ሄደህ ብታይም መልክዓ ምድር፣ ጎጆ ቤት፣ እሱ ያደገባቸው ቦታዎች እንደዚህ ሊለዋወጡም ይችላሉ። አሁን እሱ ውስጥ ግን የራስ ጋሽን ያህል ገዝፎ ታገኘዋለህ። እንደዛ ነው የሚታየኝ።
መልካም የህልሙና የኑሮ ሁኔታ ምናልባትም ከህይወት በላይ የገዘፉ በምንላቸው አምሳል የሚታይ ብዙ ቦታዎች ኖሮ ነገር ግን መሰረቱን የሚያውቅ በሚያመጣቸው ታሪኮች በሚጽፋቸው በሚናገራቸው ያን አግልቶ መናገር የሚችል ሰው መሆኑን በጽሁፉም በአንደበተ ርቱነቱም ይታወቃል። እንዳለ ጌታ ህልሙ ላይ ጨረፍ አድርገህ አንተም ገልጸኸዋል። እዚህ ላይ የምትለው ካለ ለስነ ጽሁፍ ማንሳት ፈልጋለሁ።
ዘነበም ካለው ጋር የሚያያዝ ነገር ወደ ተወለድንበት ቦታ የሚመራን የሆነ ስሜት አለ። ቱርጌኔቭ እትብታችን ወደ ተቀበረበት አካባቢ እንድናስብ የሚጎትተን አንዳች ኃይል አለ ብሎ ያምናል። እና የጋሽ አሰፋ ጫቦ አሰራር እኔ አሁን እንደ አንድ የፎክሎር ተማሪ የሚገርመው ነገር ፋሚሊ ኖርም ይባል ነገር አለ። እያንዳንዱ ቤት ውስጥ ምን አይነት ልማድ፣ ምን አይነት ሀሳብ አለ፣ እንዴት ነው የሚኖረው? እንደገና ደግሞ የህብረተሰቡ አለ። ጋሻተፋ ይህንን በጣም በሚገርም ሁኔታ ያውቃቸዋል። የእሱን ስራዎች እኮ አንደኛ ባህል ነክ የሆኑት አሉ። ለምሳሌ የጋሞን ማህበረሰብ ደርዜን የሚያስተዋውቅበት መንገድ፣ ሁለተኛ የጉዞ ማስታወሻዎች አሉ። አሜሪካ ሀገር ከሄደ በኋላ ሰው እንዴት እንደሚኖር ያያቸው የሰማቸው። ሶስተኛ ደግሞ የማዕከላዊ እስር ቤት ገጠመኞቹ። እንግዲህ እንዳለ መታደል ሆኖ በሁለት ስርዓት ዘመኑ የተሰረቀ ሰው ነው ጋሻ ሰፋ ጫቦ፣ በደርግም በኢህአዴግም። እነዛን ያያቸውን የሰማቸውን ነገሮች በሚጽፉበት ጊዜ አንተ ራስህ የታሰርክ እንዲመስልህ እንዲሰማህ ካደረገ ያ ደራሲ ተሳክቶለታል። ጠንሳን እኮ ሲጽፍ የሚገርመው ያንተን ትዝታ ነው የሚጠሩት። ትዝታን ከሸለበበት ቦታ ያነቁታል። በአንድ ጊዜ ሁለት ቦታ ትሄዳለ። እሱ የጠቀሰው ቦታ ምን እንደሚመስል ትፈልጋለህ። የተወለደበት ቦታ ቤት ውስጥ ኦሮምኛ ይነገራል፣ ገበያ ጋሞኛ ይነገራል፣ ትምህርት ቤት ደግሞ አማርኛ ይማሩታል። ጋሞነቴና ኢትዮጵያዊነቴ ተጣልተውብኝ አያውቁም። ይገርመኛል ይህ አገላለጽ። በቃ ብዙ አሁን ያለን ክስረት አውቆታል። ሁለቱም የሚጣሉብን ሰዎች ነን። መኖር ያቃተን አንዱን ብቻ የመምረጥ ነገር እሱ ሁለቱም አዋህዶ ይጽፋል። የሚገርመው ደግሞ አንዳንድ ሰዎች ሁልጊዜ ስለ ዶርዜ፣ ሁልጊዜ ስለ ጋሞ፣ ሁልጊዜ ስለተወለደበት ቦታ የሚጽፍ ይመስላቸዋሉ። በ1950ዎቹ መጨረሻ እኮ ጎጃም ተነቀለ ብሎ ሲጽፍ የጎጃምን ማህበረሰብ ወክሎና ተቆርቆሮ ነበር። እና ብዙ ነው ይከሱኛል፣ ይወቅሱኛል ስለሚላቸው ሰዎች እንኳን በሚጽፍበት ሰዓት ካራክተር ነው የሚስለው። የሆነ ደራሲነቱ የማመዘን ነገር አለ። ግለሰብን መሰረት አድርጎ ከሚሰጣቸው ትችቶች በዘለለ እኔ የሚገርመኝ እንዴት አየው በምን ቀን ገለጸው እንድትል የሚያደርጉ አቅሞች አሉት። እና በብዙ መንገድ ልክ በተለይ ፋሚሊ ሎር የሚባለው ነገር ምንድን ነው የሚለው ነገር ማጥናት፣ ማወቅ፣ መመርመር ለሚፈልግ እንደ ጋሻ ሰፋ ጫቦ ያለ መጽሐፍ ጥሩ ምሳሌ ሆኗል የሚል እምነት አለኝ።
እኔ አንድ ነገር ልጨምር
እዚጋ
እንዳለ እሱን ኢንስፓየር ለማድረግ የመጀመሪያው ጋሻ ሰፋ የጠፋ ብሎ ያለው ነገር መንፈሱን በደንብ ያነቃቃው ይመስለኛል። አንዱ እሱ ነው። ሁለት ደግሞ ስራዎችን ሰብስቦ ሲያሳትሙለት የደራሲነት መንፈሱ መት ይህም አቅም የፈቀደ መጠን ባገኘው ቁጥር ጋሽ እያል መንገድ ወደዚህ ያመጣ ይመስለኛል። ካሰፋ የምትማረው ሁለት ትልልቅ ነገሮች አሉ። አንደኛው በጣም ይቅር ባይ ልብ አለው። ለምሳሌ ያህል የስልሳ ፈለክ መግቢያው ላይ ጠላት የለኝም ብሎ ይጀምራል። እውነቱን ለመናገር ከተፈለገ በደንብ እንዳለህና አብጠርጥረህ ማየት የምትችል ከሆነ በጸጉሩ ልክ ጠላት ያለው ሰው ነው። ምክንያቱም ፊት ለፊት ነው የሚነግራቸው። ደካማውን ደካማ ነው፣ ብርቱን ብርቱ ነው የማለት አቅም አለው። ማውገዝ ነበረበት። አሁን ባለፈው ስርዓት 10 ዓመት ምናምን እንደዚህ ሌላው እንደዚህ ስትል የሆኑ ጫናዎች ነበሩበት። እነዚህ ሁሉ ከጠላትነት አልቆጠሩም። በሀሳብ አለመግባባት ይሄ ነገር ተፈጥሯል ብሎ ማለቱ ለእኔ ትልቅነቱን አሳይቶኛል። ሌላው ትልቅና አሳረ ሰፊ ብዬ ከምጠቅስለት ነገር አንዱ ማስነት የሚያየውን ነገር ለምሳሌ እዚህ ሀገር አይገባም፣ በፍርድ ቤት ተከሶ ተፈርዶበታል። ግን ያየውን ነገር አትሽ ሲያደርግ በጣም ነው የደነቀኝ። ምን ያህል ልበ ሰፊ እንደሆነ፣ ምን ያህል ሀሳበ ሰፊ ሰው መሆኑን ለእኔ ያሳያል።
መልካም፣ የሚያግባባ ይመስለኛል። ሀሳበ ሰፊነቱን ጠላት የለኝም ሲል የሚያሰምርበትን አስተሳሰብ ከሀሳብ ነው ግጭቱ የለውም። በመጽሐፉ የተተረኩ አብዛኞቹ ርዕሶች ሰፋ ባለ መጽሐፉ ይዘት ላይ ያተኮረ ሌላ ውይይት እንድንመለስ ፈቅዳለሁ። አሁን በሰዓቱ የሚስማሙ አግባብ ያላቸው የተወሰኑ ጥያቄዎችን ላንሳ። ቅድም በጠቀስነው አሰፋ ጫቦ ሆይ የት ነው ያለኸው የሚለውን ጥያቄ በናፍቆት የቀረበ ደብዳቤ ጭምር ተደርጎ ይወሰድልኝ በምትለው ጽሑፍ ላይ ዋናው ርዕሱ የማይመጣን ነገር መጠበቅ ነው የሚለው መጽሐፉ በተመረቀበት ጊዜ የተነሱ ሀሳቦችን ከእናንተ ጋር እናዛምድ። በተለይ የዛሬ አንባቢ ሊረዳው የሚችል ቃላት አቀራረቡ፣ ስዕላዊ አጻጻፉ ልክ እንደሚናገር ነው የሚጽፈው ይላሉ።
እውነት ነው።
ያን አጻጻፍ ዘይ ሆኖ የማየት የመመርመር እድል ሌሎች ጸሐፊያን ዘንድ የተፈጠረ ይመስልሃል?
ውይይቱ ባሉላ ጥያቄ ነው ያበቃው። ለቀደመው ጥያቄ የሰጡትን መልስና ሙሉውን ውይይት በድረ ገጻችን ላይ እናወጣለንና እንድትከታተሉ እንጋብዛለን።